ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ ጥር 30 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለምሽቱ ወቅታዊ ጉዳዮችን የሚዳስሱ እንዲሁም ለወጣቶች መረጃ የሚያስጨብጡ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶቹን እናስተማማችሁ።
Every African leader in the assembly has condemned unequivocally
the ጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች የህግ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል።
ለሁለት ቀናት በአዲስ አበባ የተካሄደው የመሪዎች ጉባኤ ትላንት ተጠናቋል። በመጠናቀቂያው የመሪዎች ጉባኤ ያሳለፋቸውን ውሳኔዎች የሚዳስስ አንድ ዘገባ ይኖረናል።
የኢትዮጵያ እና ከኢትዮጵያ ውጪ ያሉ በርካታ ማሽን ለአይነሮችን በመሰብሰብ ከነዛ ውስጥ በሽታ የሚቋቋሙ ስነቶች ናቸው የትኞቹ ናቸው ብለን መበጠር ማለት ነው።
ቀደም ሲል ደግሞ የሰማችኋቸው ፕሮፌሰር ተስፋዬ መንግስቴ ይባላሉ። የማሽላ አዝርትን ከመጠቆ በሽታዎች መካከል ለአንዱ መላ ካገኙ ተመራማሪዎች መካከል አንዱ ናቸው። ለምሽቱ እንድዳርገናቸዋል። አብራችሁን ካመሻችሁ ሌሎች ተነቀሮችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ኤልያስ አስማርና እንዲሁም ፕሮግራሙን ካሰናዱ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታም ስዩም።
አመሰግናለሁ ስመኝሽ። የቱኒዚያ ፕሬዚደንት ካይስ ሰኢድ የሀገራቸውን ጠቅላይ የዳኝነት ምክር ቤት ትናንት መበተናቸውን አስታውቀዋል። ፕሬዚደንቱ እርምጃውን የወሰዱት የሀገሪቱ ከፍተኛው የፍትህ አካል በተለይ የሙስናና የሽብር ፈጠራ ክሶችን በያዙት ዶሴዎች ላይ ዘገምተኛ እንደሆነ በመግለጽ ትችትና ወቀሳ ለወራት ሲያሰሙ ከቆዩ በኋላ መሆኑን ሮይተርስ ዘግቧል። ዳኞች የመንግስቱ ተግባራት አካል ናቸው እንጂ ራሳቸው እንደ መንግስት እንዲንቀሳቀሱ አልፈቅድም ሲሉም ፕሬዚደንቱ ክስ አዘል መልእክት ሲያሰሙ ቆይተዋል። የፕሬዚደንት ካይስ ሰኢድ የትናንት እርምጃ የፍርድ ቤቶችን ነጻነት እንዳይጋፋ ስጋት እንዳሳደረባቸው ከሚገልጹ ተቀናቃኞቻቸው የበረታ ተቃውሞ ሳይነሳባቸው እንደማይቀር እየተሰማ ነው። ሩሲያ በዩክሬን ድንበር አቅራቢያ ልታሰፍር ከምትፈልገው ተዋጊ ኃይል በዚህ የአውሮፓውያን ወር አጋማሽ 70% እንደምታስገባና ቦታ እንደምታስይዝ የአሜሪካ ባለስልጣናት ተናግረዋል። የጠንካራ አቅም ፕሬዚደንት ቭላዲሚር ፑቲን በዩክሬን ላይ ሙሉ ወረራ ለመክፈት እንደሚያስችላቸው ባለስልጣናቱ አመላክተዋል። ማንነታቸው እንዳይገለጽ ጠየቁ ሲል አሶሺየትድ ፕሬስ የጠቀሳቸው እነዚህ ባለስልጣናት የውስጥ ክትትል ማካሄዳቸውንና ፑቲን በመጪው ጥቂት ሳምንታት ውስጥ ሊወሩ እንደሚችሉ ቢናገሩም ዲፕሎማሲያዊ መፍትሄ ለማፈላለግ አሁንም እድል እንዳለ ገልጸዋል። ተዋጊ ጦር ወደ ዩክሬን እንደማያዘምቱ ፕሬዚደንት ጆ ባይደን በተደጋጋሚ ያሳወቁ ቢሆንም የኔቶን ምስራቃዊ መከላከያ ለማጠናከር በሚል ወደ ፖላንድና ሮማንያ የጠቅላይ እዝ ሰራተኞቻቸውና ተዋጊ ወታደሮቻቸውን መላካቸው ተዘግቧል። ዩናይትድ ስቴትስ መሰረተ ቢስ ፍርሃት እየነዛች ነው የምትለው ሞስኮ ዩክሬንን የመውረር እቅድ እንደሌላት እየተናገረች ነው። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ በመላ ዓለም በሚሊዮኖች የሚቆጠሩ ሴቶች ላይ የሚፈጸሙ የግርዛት ተግባራት፣ ግዳጅ ወሲብ ተግባራት ማስተማራትን አውገዙ። ከቅዱስ ጴጥሮስ አደባባይ ትናንት ባሰሙት ንግግራቸው ሊቀ ጳጳሱ በዓለም ላይ 3 ሚሊዮን ያክል ሴት ሕፃናት ለጤናቸው በእጅጉ አደገኛ በሆነ መልኩ ለግርዛት መዳረጋቸውንና ይህም ቀን ይህ ባህል እንዲያቆም አጽንኦት መስጫ እንደሆነ አስገንዝበዋል። አሳዛኝ በሆነ መልኩ ይሄ ልማድ በተለያዩ የዓለም ስፍራዎች ተንሰራፍቷል፣ የሴቶች ክብርንም ያጎድፋል፣ አካላዊ ክብራቸውንም ይጎዳል ብለዋል። በተባበሩት መንግስታት ማስገንዘቢያ መሰረት በጥቂቱ 200 ሚሊዮን አሁንም በህይወት ላይ ያሉ ሴቶች እንደዚህ ባለው ጎጂ ባህል አልፈዋል። ሊቀ ጳጳሱ በመጪው ማክሰኞ ህገወጥ የሰዎች ዝውውርን በተመለከተ የጸሎትና የማስገንዘቢያ መርሃ ግብር እንደሚኖርም አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። 33ኛው የአፍሪካ ዋንጫ በትናንትናው ዕለት ተጠናቋል። የዋንጫው ባለቤት ለመሆን ሴኔጋልና ግብጽ ከፍተኛ ፉክክር አድርገዋል። በስተመጨረሻ ግን የቀናት ሴኔጋል ሆናለች። ሴኔጋል 7 ጊዜ የአፍሪካ ዋንጫ ባለቤት የሆነችውን ግብጽን ብሔራዊ ቡድን በፍጹም ቅጣት ምት 4-2 በማሸነፍ በታሪኳ የመጀመሪያ የሆነውን የአፍሪካ ዋንጫ አንስታለች። አዘጋጇ ሀገር ካሜሩን 3ኛ ደረጃን ይዛ አጠናቃለች።
ሀብታሙን ለዜናው አመሰግናለሁ። አድማጮች ፕሮግራማችን በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15080 ኪሎ ሄርዝ ላይ ይተላለፋል። እንዲሁም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በትላንትናው ዕለት የተጠናቀቀው የአፍሪካ ህብረት ጉባኤ ለኢትዮጵያ ግጭት ሰላማዊ መፍትሄ ለማፈላለግ ከአህጉሪቱ የተለያዩ አካባቢዎች ተጨማሪ ባለሙያዎችን እንደሚያሰልፍ አስታውቋል። በኢትዮጵያ የሚታየው የጸጥታ ቀውስ በሰላማዊ መንገድ እንዲቋጭ የሚያደርገውን ጥረት ህብረቱ አጠናክሮ መቀጠሉን የገለጹት የሰላምና የጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አዴኦዮ የአፍሪካ ቀንድ ልዩ ልዑኩ ኦሊሴንጎ ኦባሳንጆን ወደ አማራ እና አፋር ክልሎች ሄደው ሁኔታውን እንደሚመለከቱ ገልጸዋል። የአፍሪካ ህብረት መሪዎች በ35ኛው መደበኛ ጉባኤያቸው እየተበራከቱ የመጡ የመፈንቅለ መንግስት አድራጎቶችን በአንድ ቃል ማውገዛቸውም ታውቋል። ኬኔዲ አባተ ዝርዝር አለው።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሌ አዴኦዬ የአህጉሪቱን የሰላምና ጸጥታ ቀውሶች በተመለከተ በሰጡት መግለጫ የኢትዮጵያ ጉዳይ በአሁኑ ወቅት በህብረቱ ከፍተኛ ትኩረት ማግኘቱን ጠቁመዋል። በሰሜን ኢትዮጵያ ግጭት ከተከሰተበት ዕለት ጀምሮ የአፍሪካ ህብረት ሰላማዊ መፍትሄን የማፈላለግ ስራ ሲሰራ መቆየቱን የገለጹት ኮሚሽነሩ ለዚህ ጉዳይ ኃላፊነት የተሰጣቸውን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆን የሚያግዙ ተጨማሪ ባለሙያዎች ወደ ስራ እንደሚገቡም ተናግረዋል።
I believe it is important for me to emphasize this. The African Union is fully seized of this matter.
ይህንን ጉዳይ ማጉላት አስፈላጊ ነው ብዬ አምናለሁ። የአፍሪካ ህብረት በኢትዮጵያ ጉዳይ በሙሉ ትኩረት ተጠምዷል። ለዚህም አስፈላጊ የሆኑ የተለያዩ አብቶች ጉልበትና በሽምግልናና ውይይት ክፍል ውስጥ ያሉ ባለሙያዎችን እንዲሁም የፖለቲካ ተንታኞችን ስንጠቀም ቆይተናል። በሚከተሉት ጥቂት ቀናትም ደግሞ የአፍሪካ ቀንድ ከፍተኛ ተወካይ ቢሮ ከአፍሪካ አህጉር በሚመለመሉ ባለሙያዎች በመውላት እንደግፋለን። ይህም በሰሜን ኢትዮጵያ ሰላምን ለማረጋጋት ሽምግልናና ውይይት ዋነኛ መሰረታዊ ጉዳዮች መሆናቸውን ለማረጋጋት የሚደረግ ነው።
Peace to return to the northern part of Ethiopia.
በኢትዮጵያ ሊካሄድ የታቀደውን ብሔራዊ ምክክር ለመደገፍ ጥረቶች መጀመራቸውንም የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አመልክተዋል።
The engagement is now for us as the department to also mobilize full support.
አሁንም እናደርገው ተሳትፎ የኢትዮጵያ መንግስት ብሔራዊ ምክክር ኮሚሽን በማቋቋም ለሚያደርገው ጥረት ሙሉ ድጋፍ ማሰባሰብ ነው። የቀድሞው ፕሬዝዳንት ኦሊሴጎን ኦባሳንጆ ከኮሚሽኑ አባላት ጋር እየተገናኙ መሆኑን ማረጋገጥ ፈልጋለሁ። እርሳቸው በመቀሌ በርካታ ጉብኝቶችን አድርገዋል። በዚህም ሳምንት ኮምቦልቻን ጨምሮ በአማራና አፋር ክልሎችም ጉብኝቶችን ያደርጋሉ። የአፍሪካ ህብረት ዋና መቀመጫ በሆነችው ኢትዮጵያ ሰላም እንድመለስ ሁላችንም እየጎተጎተናል።
ምንም እንኳን የአፍሪካ ህብረትን ጨምሮ የተለያዩ አካላት በኢትዮጵያ የተኩስ አቁም ድርድር እንዲደረግና ግጭቱ በሰላማዊ መንገድ እልባት እንዲያገኝ የሚያደርጉትን ጥረት መቀጠላቸውን ቢገልጹም የፊት ለፊት ድርድር ስለመጀመሩ እስካሁን በይፋ የተባለ ነገር የለም። ይሁንና በሁለቱም አካላት በኩል የድርድር ምልክቶች ስለመኖራቸው ፍንጮች እየታዩ ነው። የህወሓት ከፍተኛ አመራሮች ከሰሞኑ ወደ ድርድር የሚመሩ አበረታች ምልክቶች ስለመኖራቸው በተለያዩ አጋጣሚዎች መግለጻቸው ይታወሳል። ትናንት በነበረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ደግሞ በኢትዮጵያ ሰላምን ለማስፈን የማንፈነቅለው ድንጋይ የለም ያሉ ሲሆን ምንም እንኳን ስለ ድርድር ባያነሱም ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፍቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል፣ ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል ሲሉ ማክለዋል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በቅርቡ ለጋዜጠኞች በሰጡት መግለጫ ላይ ከሽብርተኛ ድርጅት ጋር እንነጋገራለን በሚል የተገለጸበት አጋጣሚ የለም ማለታቸው ይታወሳል። የኢትዮጵያን ግጭት ጨምሮ በአፍሪካ የሰላምና ጸጥታ ጸር የሆኑ ሌሎች ጉዳዮችንም ዋነኛ አጀንዳ በማድረግ የአህጉሪቱ መሪዎች በመደበኛ ጉባኤያቸው መወያየታቸውን የገለጹት የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሌ አዴኦዬ ከአጉሪቱ ወቅታዊ ፈተናዎች መካከል የሆኑት የመፈንቅለ መንግስት እርምጃዎች በሙሉ ድምጽ እንደተወገዙም በዛሬው መግለጫቸው አስተዋል።
Every African leader in the assembly has condemned unequivocally
በጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች የህግ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል። በኢዲሞክራሲያዊ ዝንባሌዎች ምክንያት አባሉን የሚያግድ የብየነ መንግስታት አካል የለም። የአፍሪካ ህብረት ግን ይህንን በማድረጉ እውቅና ሊሰጥ ይገባል። እስካሁን በአፍሪካ ህብረት ታሪክ ባልታየ መልኩ በአንድ አመት ጊዜ ውስጥ በመፈንቅለ መንግስት ምክንያት አራት ሀገራት ከአባልነት ታግደዋል። እነዚህ ማሊ፣ ጊኒ፣ ሱዳንና በቅርቡ ደግሞ ቡርኪና ፋሶ ናቸው።
Mali, Guinea, Sudan, and latest Burkina Faso.
በጊኒ ቢሳው መሪም ላይ በቅርቡ የመፈንቅለ መንግስት ሙከራ መደረጉን ያስታወሱት ኮሚሽነሩ ህብረቱ መሰል ተግባራትን በፍጹም እንደማይታገስ አብራርተዋል። የተስፋፋ የመጣው ሽብርተኝነትና የኮቪድ-19 ወረርሽኝ ሌሎች ዋነኛ የአህጉሪቱ ቀውሶች እንደሆኑም ነው የገለጹት። የህብረቱ መሪዎች በእነዚህና ተያያዥ ጉዳዮች ላይ የሚያደርጉትን ውይይት ይዘገባ እስከ ተጠናቀረበት ጊዜ ድረስ አልቋጩም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያን ጨምሮ በመላው ዓለም የሚኖሩ በሚሊዮን የሚቆጠሩ ሰዎች ለምግብነት ከሚያውሏቸው አዘርቶች መካከል አንዱ ማሽላን ነው። ማሽላን በማጥቃት ፍሬ እንዳይሰጥ ከሚያደርጉት በሽታዎች መካከል ደግሞ አንዱ አንትራክኖስ ይባላል። በውጭና በሀገር ውስጥ የሚኖሩ ወጣትና ነባር ተመራማሪዎች ተባብረው ይህንን ከሻጋታ የሚመነጭ ጸረ ተክል የሚመክት መላጊን ታዋል። የምርምር ቡድኑን የመሩት በዩናይትድ ስቴትስ ኢንዲያና ግዛት በፐርዱ ዩኒቨርሲቲ ውስጥ በመምህርነት የሚያገለግሉት ፕሮፌሰር ተስፋዬ መንግስቴ ናቸው። ባልደረባይ ሀፍታሙ ስዩም ከርሳቸው ጋር ቆይታ አድርጎ ተከታዩን አሰናድቷል።
የጥፍና ስንዴና ከልሎታል ካላልን በቀር የማሽላን ለታ በተለይ በቆላው የኢትዮጵያ ክፍል ያደገ የኖረ ሰው አይዘነገው።
ኢትዮጵያ ውስጥ አሁን እንደምታውቀው ትልቅ የምግብ እህል ነው። ከጤፍ ጋር በመቀላቀል አይ ቲንክ ዋጋውም የጤፍ ጉድ ስለሆነ በጣም ያገለግላል።
ፕሮፌሰር ተስፋዬ መንግስቴ ነው የሰማናቸው። በፐርድ ዩኒቨርሲቲ የስነ ጽዋትና እጽዋትን የሚያጠቁ በሽታዎች ምርምር ክፍል ኃላፊ ናቸው። በዩኒቨርሲቲ ውስጥ መምህርም ናቸው።
ትልቁ የማሽላ ባህሪ ምንድን ነው? አስቸጋሪ በሆኑ ቦታዎች ማደግ መቻል ነው። የችግር እህል ይመስላል። በተለይ ደግሞ አሁን ወደ አየር ንብረት ለውጥ ይመጣል ተብሎ ስለሚፈራ ይሄ ማሽላ እነዛን ነገሮች የሚቋቋሙ ከሚባሉት ሁሎች አንዱ ነው። ኢትዮጵያ ውስጥም አይ ቲንክ በምርትም ደረጃ በሚዘራበትም ደረጃ በባህልም አመጋገብ ውስጥ ብዙ ሚና ያለው ነው።
እሳቸው በሰማችሁት መንገድ መልካም ግብሩን የዘረዘሩለት ማሽላ ከገበሬ ጎተራ የሚገባው በርካታ ፈተናዎችን አልፎ ነው። ከዋና ፈተናዎቹ መካከል አንዱ ፍሬ አልባ የሚያደርገው አንትራክኖስ የተሰኘው በሽታ ነው። ፕሮፌሰር ተስፋዬና በሀገር ውስጥ እንዲሁም በውጭ ሀገራት የሚገኙ አጋሮቻቸው ከሰሞኑ እነሆ በረከት ያሉት ግኝት ከዚህ ችግር የሚታደግ ነው።
አሁን ያገኘነው ግኝት በተለይም ደግሞ በማሽላ ላይ የሚያተኩረው መጀመሪያ ሲጀመር የኢትዮጵያና ከኢትዮጵያ ውጪ ያሉ በርካታ ማሽላ አይነቶችን በመሰብሰብ ከነዛ ውስጥ በሽታ የሚቋቋሙት እነየቶቹ ናቸው የትኞቹ ናቸው ብለን መበጥር ማለት ነው። ከዛ እንዳጋጣሚ ሆኖ አይ ቲንክ ብዙም ሳንደፋ የተወሰኑ ማሽላዎችን አገኘን። በተለይ ደግሞ አንትራክኖስ የሚባል ማሽላን በጣም የሚያጠቃል። ማሽላ የመቋቋም ባህሪ ከሌለው ምንም ምርት ሊሰጥ አይችልም። አንትራክኖስ የመቋቋም ባህሪ ከሌለው ማለት ነው። ያንን ካገኘን በኋላ የኛ ጥናት ለየት የሚያደርገው ምንድነው? ዝርያ በማግኘት ብቻ ሳይሆን ያንን ባህሪ የሚወክል ጂን ምንድነው? በተፈጥሮ አንዳንድ አካባቢዎች ላይ ይሄንን በሽታ የመቋቋም ባህሪ ያላቸውን ፈልገን ያንን የሚወክለውን ጂን ደግሞ አውጥተን ለይተን በማዳቀል ደረጃ በበሽታ ወደሚጠቃው የገበሬ ድርያ ማስተላለፍ እንድንችል ማለት ነው። በአንድ ጂን ደረጃ ማግኘት የቻልንበት ትልቁ ጠቃሚነት ምንድን ነው? ያንን ከአንድ እጽዋት ከአንድ ዝርያ ወደ ሌላው ስታስተላልፍ ብዙ አብረው ሊሻገሩ የሚችሉትን ነገር ጠቃሚ የማይሆኑት ባህሪያትን ወደኋላ በመተው የሚጠቅመውን ብቻ በተለይ ማስገባት ስለሚቻል ነው። ይሄን ስል ደግሞ በተለም በፕላንት ብሪዲንግ ወይንም በማዳቀል ሊሰራ የሚችል በተለይ ኢትዮጵያ ውስጥ እንደዛ አይነት ብዙ ስራ የሚሰሩ ወጣት ተመራማሪዎች አሉ። የነሱን ስራ ሊያግዝ የሚችል ግኝት ነው ማለት ነው።
በበርካታ አመታት ከስነ እጽዋት ቦታኒና እጽዋትን የሚያጠቁ በሽታዎች ምርምር ፕላንት ፓዞሎጂ ጋር የተገናኙ ምርምሮችን ሲያደርጉ የሰነበቱት ፕሮፌሰር ተስፋዬ መንግስቴን ተክሉን የሚያጠቃውን በሽታ የኬሚካል ስርጭትን በመሰሉ ዘዴዎች መከላከል አይቻልም ወይ? የአሁኑ ግኝት የተሻለው አማራጭ የሆነበት ምክንያት ምንድን ነው ስል ጠይቄያቸዋለሁ።
እንደምታውቀው እንግዲህ ይህ በሽታ ብዙ ቦታ ነው፣ ሰሜን አሜሪካም አፍሪካም ብዙ ሀገሮች ይከሰታል። ኬሚካል መጠቀም ይቻላል፣ መቆጣጠር ይቻላል በተወሰነ መጠን። ግን እንደ ማሽላ ላለ የገበሬ ትንንሽ መሬት አርሶ ለሚተዳደሩ ገበሬዎች አዋጭ አይደለም የኬሚካል ዋጋ። አንደኛ እሱ ነው። ሁለተኛ ያው ፈንገሱ ራሱ ይሄ ደሞ ሻጋታው ነገር ራሱ ኬሚካሉን የመላመድ ባህሪ ስላለው ተደጋግመው ስትጠቀም ልትቆጣጠረው አትችልም። ሶስተኛው ያው እንደምታውቀው ገበሬዎች ኬሚካል ሲጠቀሙ ለሰው ጤንነት ጥሩ አይደለም፣ ለአካባቢ ብክለት ጥሩ ነገር አይደለም። ስለዚህ ሰዎች የሚመርጡት ትልቁ እና በኢኮኖሚ ደረጃ የሚያዋጣ በአካባቢ ደረጃ ደግሞ የማይጎዳ የሚባለው እጹን ባህሪ በመጠቀም በሽታውን ሊቋቋሙ የሚችሉ ዘሮችን አምጥተህ ከሌላውም በሽታ የመቆጣጠሪያ የበለጠ ይሄኛው ተመራጭም ነው፣ በኢኮኖሚም ደረጃ አዋጭ ነው ተብሎ ስለሚገመት ነው።
በእጽዋትና አዝርት ላይ የሚደረጉ ምርምሮች ለአርሶ አደሮች የሚፈጥሩትን እፎይታ የሚመለከቱ የሚያበረታቷቸውን ያክል የእጽዋትን ተፈጥሯዊ ጸጋዎች በመቀየር የሰው ሰራሽነት ይዘት እንዲኖራቸው ያደርጋሉ በሚል በጥርጣሬ የሚመለከቷቸው ወገኖችም አሉ። ፕሮፌሰር ተስፋዬ የአሁኑ ምርምር ከአዝርቱ ተፈጥሯዊ ይዘት የሚቀንሰው ነገር እንደሌለ አብራርተው ሲያበቁ በጉዳዩ ላይ ያለውን የአረዳድ ክፍተት በተመለከተ ሀሳባቸውን አጋርተዋል።
በተለይ በማሽላ ላይ ባህሪ የመለወጥ ወይም ከሌላ ቦታ የመጣ ጂን ማሽላ ውስጥ የማስገባት በአሁኑ ጊዜ እየተሰራም አይደለም፣ ፕራዮሪቲም አይደለም በማሽላ ደረጃ። ግን በተፈጥሮ ማሽላ በተለይ በሽታ ከሚበዛበት ቦታ ያደጉ ማሽላዎች በሽታን የመቋቋም ባህሪ ስላላቸው ያንን የተፈጥሮ ባህሪያቸውን ለይቶ አውቆ ለማሻሻል መጠቀም ይቻላል ማለት ነው። ግን ትልቁ ችግር ምንድን ነው? ሁልጊዜ ጂን ብለህ በምታነሳበት ጊዜ ሰው የሚመስለው ይሄ ትራንስጄኒክ ጂኤምኦ ባህሪው የተለወጠ ነገር ይመስለዋል። ጂን ግን በየትኛውም ውስጥ የማንኛውንም እጽ ወይም እንስሳ ወይንም ሰው ባህሪ የሚወክል ሞለኪውል ማለት። ስለዚህ በዛ ደረጃ አይ ቲንክ መረዳት የሚያስፈልግ ይመስለኛል። እኔ አንዳንድ ጊዜ እንደዚህ አይነት ጂን አይደንቲፋይ አድርገናል ይሄን ይሰራል ምናምን ስል ሰው ቸኩሎ ስለ ጂኤምኦ ስለ ሌላ ነገር ነው መረዳትም የሚችለው ይመስለኛል። ባዮቴክኖሎጂ ሲባል ሰፊ ነው። አንዳንዱ ጂኤምኦ ኦር ትራንስጄኒክ አፕሮች አለ፣ ያ አንዱ መንገድ ነው የሚያከራክረው። ባዮቴክኖሎጂ ደግሞ ሲባል ብዙ ነገሮች ሞለኪውላር ቴክኒኮችን በመጠቀም ብዙ ፋይዳ ላይ ሊውሉ የሚችሉ የሚያገለግሉ በእጽዋት ሊሆን ይችላል፣ በእንስሳት ሊሆን ይችላል፣ በማይክሮብ ሊሆን ይችላል። ብዙ ጠቀሜታ ያለውና ሰፊ ቴክኖሎጂ ነው ማለት ነው።
የአሁኑ የምርምር ውጤት አዝመራቸውን ከግሪሳ ወረራ ለማዳን ማሳ ውስጥ ውለው ማሳ ውስጥ ለሚያድሩ የኢትዮጵያ አርሶ አደሮች የሚሆን በሰፋፊ ዘመናዊ እርሻ አልምተው ለእንስሳት መኖ ለሚያውሉ ምዕራባውያን ሀገራት ገበሬዎች መልካም ዜና መሆኑ እሙን ነው። ፕሮፌሰር ተስፋዬ ሌሎች ምርምሮችም በቀጣይ ዓመታት እንደሚከተሉ ይናገራሉ።
ለምሳሌ አሁን ኢትዮጵያ ውስጥ ድርቅ የማይበዛበት ምርት ለማምረት ጥሩ የሆኑ ቦታዎች አሉ። ዌስተርን ኢትዮጵያ ማለት ነው፣ ምዕራብ ኢትዮጵያ። ያ ቦታ ለማሽላ ለበቆሎም አመቺ ነው። እንደዛ አይነት ቦታዎች ደግሞ ችግራቸው እንደ በሽታ አይነት ነገር ነው። ስለዚህ እኛ እንደዛ አይነት ችግሮችን የገበሬ ችግሮችን እየመረጥን ለገበሬዎች መፍትሄ ሊሰጥ የሚችል የአጭር ጊዜና የረዥም ጊዜ ምርምር እናካሂዳለን ማለት ነው። በእርግጥም ከኢትዮጵያ የግብርና ምርምር ኢንስቲትዩት ጋር ከኦሮሚያ የግብርና ኢንስቲትዩት ጋር በመተባበር ከኢትዮጵያ ውስጥ ከተሰበሰቡ 2000 ምናምን ያህል ዝርያዎች ውስጥ የተለያየ ባህሪያቸውን በተለያዩ ቦታዎች እየዘራን ዶክመንት አድርገናል። እነዛ ደግሞ እንዴት ማሽላን ለማሻሻል በኢትዮጵያ ወጣት ተመራማሪዎችና ብሪደርስ ስራ ላይ ሊውሉ ይችላሉ። ይሄን ነው እንግዲህ በመተጋገዝ አብረን የምንሰራው ማለት ነው።
ስታስቲካ የተባለው የዓለም ሁነቶችን በቁጥር የሚከዝን ተቋም በዓለም ላይ በማሽላ ምርት ቀዳሚ ያደረጋት ሀገር ዩናይትድ ስቴትስ ነው። 13.3 ሚሊዮን ሜትሪክ ቶን ማሽላ በአውሮፓውያኑ 2021-2022 ዓመተ ምህረት ብቻ አመርታለች። ናይጄሪያን በመከተል ከዓለም ሶስተኛ ደረጃ ማሽላ አምራች የሆነችው ሀገር ኢትዮጵያ ናት። 5.2 ሚሊዮን ሜትሪክ ቶን በተገለጸው ዓመት ውስጥ አመርታለች። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
እንግዳውን እናመሰግናለን። አሁን ሰዓቱ የስፖርት ነው። ትላንትና የተጠናቀቀውን የአፍሪካ ዋንጫና ሌሎች ዘገባዎችን ያከታተውን የሰሞኑን የስፖርት ክንዋኔዎች ኬኔዲ አባተ እንደሚከተለው አሰናድቶታል።
የኳክብቶች ስብስብ በሆነው ወርቃማ ቡድኗ ሴኔጋል በታሪኳ የመጀመሪያዋን የአፍሪካ ዋንጫ ማንሳት ይችላልች። ያልተጠበቁ ውጤቶችን ያስተናገደ እስከመጨረሻው የተጓዘው 33ኛው የአፍሪካ ዋንጫ በምዕራብ አፍሪካዋ ሴኔጋል አሸናፊነት ተጠናቋል። በሴኔጋልና ግብጽ መካከለ የተካሄደው የፍጻሜው ጨዋታ ሙሉ 90 ደቂቃው 0-0 መጠናቀቁን ተከትሎ በተሰጠው ተጨማሪ 30 ደቂቃ ውስጥም ሁለቱም ቡድኖች ጎል ማስቆጠር አልቻሉም። በዚህም ጨዋታው ወደ ፍጻሜ መጥቷል። ያመራ ግብጽ ካላት ልምድ የተነሳ የማሸነፍ ከፍተኛ ቅድመ ግምት ብታገኝም ድሉ የተገላቢጦሽ ሆኗል። ሙሉ የጨዋታ ጊዜውን በበላይነት ያጠናቀቀችውና በርካታ የጎል ድሎችን መፍጠር የቻለችው ሴኔጋል በፍጹም ቅጣት ምት 4-2 በሆነ ውጤት አሸንፋ የአፍሪካ ዋንጫን አንድ ብላንስ ታለች። በጣም ስሜታዊ ሆኛለሁ። ምክንያቱም የሴኔጋል ህዝብ ይህን ዋንጫ ለ60 አመታት ሲጠብቅ ቆይቷል። ለሀገሩ የመጀመሪያውን የአፍሪካ ዋንጫ ያስገኘው አሰልጣኝ አሊዮ ሲሴ ከድሉ በኋላ የተናገረው ነው። ሴኔጋል ከዚህ ቀደም በጎርጎሮሳውያኑ 2002 እና 2019 ለሁለት ጊዜያት ለፍጻሜ ደርሳ የዘመናት ምኞቷን ግን ማሳካት አልቻለችም። የትናንት ምሽቱ የፍጻሜ ጨዋታ በተጀመረ በ5ኛው ደቂቃ ላይ ሴኔጋል ያገኘችውን የፍጹም ቅጣት ምት ማስቆጠር የተሳነው የሊቨርፑል ሳዲዮ ማኔ በስተመጨረሻ ሀገሩ ባለድል የሆነችበትን ጎል በማስቆጠር ታሪክ ሰርቷል። ከዚህ ቀደም 7 ጊዜ የአፍሪካ ሻምፒዮን በመሆን በስኬት ቀዳሚውን ስፍራ ያዘችው ግብጽ የብር ሜዳሊያ በማሸነፍ ውድድሩን በሁለተኝነት ለማጠናቀቅ ተገደደች። ግብጽ በካሜሩኑ የአፍሪካ ዋንጫ ከጥሎ ማለፍ ጀምሮ እስከ ፍጻሜው ያደረገቻቸው 4ቱም ጨዋታዎች ወደ ተጨማሪ ሰዓት ተሸጋግረው የተጠናቀቁ ሲሆን ከነዚህ ሁለቱን ማለትም ከአይቮሪ ኮስትና ከካሜሩን ጋር ያደረገቻቸውን ጨዋታዎች በፍጹም ቅጣት ምት ያሸነፈችው። በእነዚህ ጨዋታዎች ላይ 4 የፍጹም ቅጣት ምቶችን በመመለስ ሀገሩን ለፍጻሜ ያደረሰው የ33 አመቱ ግብ ጠባቂ ጋባስኪ ለዋንጫው ግን አልታደለም። ከጨዋታው መጠናቀቅ በኋላ በርካታ የግብጽ ተጫዋቾች በሐዘን የሴኔጋሎቹ ደግሞ በደስታ ሲያነቡ ታይተዋል። የሴኔጋሉ ሳዲዮ ማኔ የውድድሩ ኮከብ ተጫዋች ሆኖ ሲመረጥ በክለብ ለቼልሲ የሚጫወተው በረኛው ኤድዋርድ ሜንዲ ደግሞ ምርጥ ግብ ጠባቂ ተብሎ ሽልማቱ ተቀብሏል። ውድድሩን በ3ኛነት ያጠናቀቀችው የአስተናጋጇ ሀገር ካሜሮን አጥቂ ቪንሴንት አቡበከር ደግሞ የጨዋታው ኮከብ ግብ አግቢ ነው። ኢትዮጵያዊው ዳኛ ባምላክ ተሰማ በሴኔጋልና ቡርኪና ፋሶ መካከል ወደ ፍጻሜው ለማለፍ የተደረገውን ጨዋታ ሲመራ ባሳየው ብቃት በበርካታ የእግር ኳስ አፍቃሪያን መወደሱና የውድድሩ ምርጥ ዳኛ መሆን አለበት መባሉ የሚታወስ ነው። የኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው የዓለም ዋንጫ ማጣሪያ አለፈ። አርብ ዕለት በአዲስ አበባው አበበ ቢቂላ ስታዲየም በመልስ ጨዋታ የታንዛኒያቸውን ያስተናገደው የኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን ጨዋታውን 2-0 አሸንፏል። በታንዛኒያ የተደረገውን የመጀመሪያ ጨዋታ 1-0 የተሸነፈው ቡድኑ 2-1 በሆነ ድምር ውጤት በመርታት ወደ መጨረሻው 5ኛ የማጣሪያ ዙር ማለፍ ችሏል። ለኮስታሪካው የዓለም ዋንጫ ማለፍ የሚችልበት ተን ውጤት ለማግኘት አንድ የደርሶ መልስ ጨዋታ ብቻ የሚቀረው ብሔራዊ ቡድኑ በመጨረሻ ማጣሪያው ከጋና ጋር ይገጥማል። የዚህ ጨዋታ አሸናፊ በቀጥታ በቀጣዩ ከ20 አመት በታች የዓለም ዋንጫ ላይ የሚሳተፍ ይሆናል። 11ኛው ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ በርካታ ጎሎች ተቆጥረውበታል። ነገር ግን በመሪነትና በወራጅ ቀጠና ላይ ባሉ ክለቦች የደረጃ ሰንጠረዥ ላይ ለውጥ ያልታየበት ነበር ይለናል ውድድሮቹን ከድሬዳዋ የተከታተለው ዘጋቢያችን አዲስ ቸኮል።
የ11ኛ ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ የተጀመረው ሀዲያ ሆሳዕና ከጅማ አባጅፋር እንዲሁም ባህር ዳር ከተማ ከቅዱስ ጊዮርጊስ ያደረጓቸው ጨዋታዎች ነበር። በጨዋታዎቹም በደረጃ ሰንጠረዡ መጀመሪያና መጨረሻ ላይ ያሉት ቅዱስ ጊዮርጊሶችና ጅማ አባጅፋሮች ባለ እድል ሆነዋል። የድሬዳዋ ቆይታው የተመቸው የሚመስለው ጅማ አባ ጅፋር ለሁለት ተከታታይ ሳምንት ድል አስመዝግቧል። ሀዲያ ሆሳዕናን 4-2 ያሸነፈው ጅማ አባ ጅፋር በአጠቃላይ ካለው 7.6 ድሬዳዋ ላይ ባካሄዳቸው ያለፉት ሁለት ጨዋታዎች አስመዘገባቸው ናቸው። ቅዱስ ጊዮርጊስ የድል ግስጋሴውን በመቀጠል አራተኛ ተከታታይ ድሉን የባህር ዳር ከተማን 2-2 በማሸነፍ አጣጥሟል። ይህ ጨዋታ የውድድር ዘመኑ ፈጣን ጎልም የተቆጠረችበት ነበር። አቤል ያለው ለቅዱስ ጊዮርጊስ የመጀመሪያውን ጎል ያስቆጠረው በአንደኛው ደቂቃ ላይ ነበር። የወትሮ የዋንጫ ተፎካካሪነቱ በዚህ ውድድር ዘመን የከዳው የሚመስለው ኢትዮጵያ ቡና ከአዳማ ከተማ ያለምን ጎል 2-0 ተለያይቷል። በሌላ በኩል ፋሲል ከነማ 11ኛ ሳምንት ወራጅ ቀጠና ላይ የሚገኘው ሰበታ ከነማ በቀላሉ 3-0 በማሸነፍ ሁለተኛ ደረጃውንና ከመሪው ቅዱስ ጊዮርጊስ ያለውን 2 ነጥብ ልዩነት አስጠብቋል። ባለፉት 4 ጨዋታዎች ድል ማድረግ ያልቻለው የአዲስ አበባ ከተማ በ11ኛ ሳምንትም በሁለት አቻ ተሸንፎ ወደ ወራጅ ቀጠና ገብቷል። በድሬዳዋ ቀላል የማይባል ደጋፊ ያላቸው ወልቂጤዎች 11ኛ የውድድር ሳምንት ግን ጥሩ አልሆነላቸውም። ቀድሞ ጎል በማስገባት መምራቸው የነበረ ቢሆንም አሰልጣኛቸው ጳውሎስ ጌታቸው ባጋጠመው የጤና እክል ከስቴዲየም ባምቦላስ ከተወሰደ በኋላ 3 ጎሎች ተቆጥሮባቸው በመከላከያ 3-1 ተሸንፏል። ይህ ድል ለመከላከያ ከአምስት ጨዋታ በኋላ የተገኘ የመጀመሪያ ድላቸው ነው። ድሬዳዋና ሐዋሳ ከተማ ባደረጉት ጨዋታ ሐዋሳዎች በጭማሪ ሰዓት ባስቆጠሩት ጎል ባለሜዳዎቹ 3-2 ማሸነፍ ችለዋል። ከ11ኛ ሳምንት ጨዋታዎች በኋላ ቅዱስ ጊዮርጊስ፣ ፋሲል ከነማና ሐዋሳ ከተማ በ23፣ 21 እና 20 ነጥቦች የደረጃ ሰንጠረዡን ከአንደኛ እስከ ሶስተኛ ይዘው ሲመሩ ጅማ አባ ጅፋርና ሰበታ ከነማ በ7 ነጥብ በግብዳ ተበላልጠው ወራጅ ቀጠና ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስና መሰግናለሁ። በስተመጨረሻም የቤጂንግ የ2022 የክረምት ኦሎምፒክ የመክፈቻ ስነ ስርዓት የሀገራት መሪዎች በተገኙበት አርብ ዕለት ተካሂዷል። በዩናይትድ ስቴትስ መራሹ ዲፕሎማሲያዊ ተቀባ መነጋገሪያ ሆኖ የሰነበተው የ2022 የክረምት ኦሎምፒክ በቤጂንግ ስታዲየም በድምቀት ተጀምሯል። ቻይና ተፈጽማለች ያሏቸውን የሰብአዊ መብት ጥሰቶች በመቃወም በርካታ ሀገራት ባለስልጣናትን ወደ ሀገሪቱ ባይልኩም በመክፈቻ ስነ ስርዓቱ ላይ ከቻይናው ፕሬዝዳንት ጂ ጂንፒንግ ንግውጭ የሩሲያው አቻቸው ቭላድሚር ፑቲንና የተባበሩት መንግስታት ዋና ጻፊ አንቶኒዮ ጉተሬሽን ጨምሮ የተለያዩ ሀገራትና ተቋማት መሪዎች ታድመዋል። የመክፈቻ ስነ ስርዓቱን ያደነቁት ፕሬዝዳንት ፑቲን ዩናይትድ ስቴትስን ጨምሮ በተለያዩ ሀገራት የተወሰደውን የዲፕሎማሲ እቀባ የኦሎምፒክን መንፈስና መርህ የሚጻረር ሲሉ በድጋሚ ተችተዋል። በተለያዩ ሀገራት የሚገኙና በቻይና የሰብአዊ መብት ጥሰቶች ይፈጸሙባቸዋል የሚባሉ ማህበረሰቦች አባላት የክረምት ኦሎምፒኩ በትውልድ ሀገራቸው መካሄዱን ተችተው ይህን በመፍቀዱ ዓለም አቀፉን የኦሎምፒክ ኮሚቴም ተቃውመዋል። እስከ የካቲት 13 በሚቆየው በቤጂንጉ የክረምት ኦሎምፒክ ላይ ከ90 በላይ ሀገራት የተውጣጡ ከ2900 በላይ አትሌቶች በ7 የስፖርት አይነቶች ይወዳደራሉ። ከሳምንቱ ስፖርታዊ መረጃዎች መካከል ለዛሬ መረጥናቸው እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። የምትከታተሉት በየለቱ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ከማጠቃለላችን በፊት አንድ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አድማጮች ተከታተሉ። የቆያችሁት ጋቢና ቪኦኤ ነው። ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። በድጋሚ ለማስታወስ በፕሮግራማችን ላይ ያላችሁን አስተያየቶች @voa አምሃሪክ በማለት በፌስቡክ እና በሌሎች ማህበራዊ ትስስር ገጾቻችን ላይ አድርሱን። የነገ ሳይበለን መልካም ምሽት።